እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥቅምት 5 2014 ዓ.ም ምረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ እናመሻለን። ከነዚህ መካከል በየአመቱ በዋሽንግተን ዲሲ የሚካሄደው የአፍሪካ ሩጫ የፊታችን ቅዳሜ ይካሄዳል።
በዋነኛነት ቁጥራንት ትውልደ ኢትዮጵያውያንና ሌሎች አፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የተዘጋጀ ዝግጅት ነው።
የሩጫውን አዘጋጅ ዶክተር ጋሻው አብዛን ነው የሰማችሁት። ስለ አላማውና አጠቃላይ የውድድሩ ሁኔታ የሚዳስስ አንድ ዘገባ ይኖረናል።
የተመረቀ ያለው የሱ የህይወት ታሪኩን አስመልክቶ ራሱ ጻፈው ነው እና በዛ ውስጥ የሱ የፖለቲካ አመለካከቱን የኖረውን ኑሮ ስኬቱ እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ።
አሁን ደግሞ የሰማችሁት የሎሬት ለማጉያን ልጅ ወይዘሮ ሰላማዊት ለማን ነው። የሎሬት ለማጉያን ስራዎች ለመዘከር የሚደረግ አንድ እንቅስቃሴን የሚያስቃኝ ዘገባ ይኖረናል። አብራችሁን ከመሻችሁ ሌሎች ጥንቅሮችን ማዘጋጅተናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ሀብታሙ ስዩም የሀገር ውስጥና የውጭ ዜናዎቻችንን ያሰማን ተዘጋጅቷል። ወደ ሀብታሙ።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኬንያ አቻቸው ኡሁሩ ኬንያታን በዋይት ሃውስ አግኝተው አነጋግረዋል። ፕሬዚደንት ባይደን ስልጣን ከያዙ ወዲህ አነጋግሯቸው የመጀመሪያው አፍሪካ መሪ ኬንያታ ሆኗል። የሁለቱ ሀገራት ስትራቴጂካዊ ትብብር አስፈላጊ መሆኑን የገለጹት ባይደን ሁለታችንም ቁልፍ ቀጠናዊና ዓለም አቀፍ ተግዳሮቶችን በተመለከተ መነጋገር አስፈላጊ መሆኑን ያመንበት ይመስለኛል ሲሉ አክለዋል። ዋይት ሃውስ ባወጣው መግለጫ በውይይቱ ሁለቱ መሪዎች ለዲሞክራሲና ሰብአዊ መብቶች መከታ ለመሆን ቀጠናዊ ሰላምና ጸጥታን ለማሻሻል እንዲሁም ምጣኔ ሀብታዊ ብልጽግናን ለአየር ንብረት ተስማሚ በሆኑ መፍትሄዎችና ታዳሽ ኃይሎችን በመጠቀም ለማፋጠን ስላላቸው ቁርጠኝነት ተወያይተዋል። ዋይት ሃውስ በመግለጫው ሁለቱ መሪዎች ግልጽና ተጠያቂነት ያለበት የፋይናንስ ስርዓት መዘርጋት ያለውን አስፈላጊነት እንዲሁም በሶማሊያና ኢትዮጵያ ላሉ ግጭቶች ሰላማዊ መፍትሄዎችን ማምጣት ስለሚቻልበት ሁኔታ መክረዋል። የኬንያ ጎረቤት በሆነችው ኢትዮጵያ ሰሜናዊ ክፍል ጦርነት ከተቀሰቀሰ አንድ ዓመት ሊደፍን ተቃርቧል። ግጭቱ ቁጥራቸው በውል ያልታወቁ ሰዎችን ለሞት ዳርጓል። ከሟቾች ቁጥር ጋር በተያያዘ ስምምነት ባይኖርም በተባበሩት መንግስታት ድርጅት ግምት 5.2 ሚሊዮን ያክል ሰዎች ለሰብአዊ ቀውስ፣ 63 ሺህ ያክሉ ደግሞ ወደ ጎረቤት ሀገር ሱዳን እንዲሰደዱ ተገደዋል። ከውይይቱ በኋላ ባይደን የምስራቅ አፍሪካን ሰላምና ደህንነት ለማሻሻል ዩናይትድ ስቴትስ እና ኬንያ ተጨማሪ ሊያደርጓቸው በሚችሏቸው ተግባራት ዙሪያ መወያየታቸውን ተናግረዋል። ሁለቱም መሪዎች ኢትዮጵያን በስም አልጠሩም። ይሁንና የዋይት ሃውስ ቃል አቀባይ ጄን ሳኪ ሀገር እንደተወያዩ አረጋግጠዋል። በመንግስት የሚተዳደረው የፓኪስታን ዓለም አቀፍ አየር መንገድ የጎረቤት ሀገር አፍጋኒስታን ታሊባን ባለስልጣናት ጣልቃ ይገባሉ በሚል ክስ ወደ አፍጋኒስታን ካቡል የሚያደርገውን በረራ ማቋረጡን ትናንት አስታውቋል። ውሳኔው የመጣው የታሊባን ባለስልጣናት የፓኪስታኑ አየር መንገድ የሚያስከፍለውን የበረራ ዋጋ የማይቀንስ ከሆነ የበረራውን መስመር ልናቋርጥ እንችላለን የሚል ማስጠንቀቂያ ባወጣ በተመሳሳይ ቀን ነው። የፓኪስታን አየር መንገድ ቃል አቀባይ አብደላ ካህን ለቪኦኤ ትናንት በሰጡት መግለጫ ከእስላማባድ ወደ ካቡል የምናደርገውን በረራ ላልተወሰነ ጊዜ አቋርጠናል ብለዋል። የፓኪስታን አየር መንገድ ወደ አፍጋኒስታን የሚበረው ለሰብአዊ እርዳታ ሲባል ብቻ ነው ያሉት ቃል አቀባዩ የፓኪስታን አየር መንገድ አፍጋኒስታንን ከተቀረው ዓለም ጋር የሚያገናኝ ብቸኛው አየር መንገድ መሆኑንም ተናግረዋል። ነጠላውን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት የወሰዱ ሰዎች ከፋይዘር ወይንም ሞደርና በሚወስዷቸው የማጠናከሪያ ክትባቶች የበለጠ የመከላከል አቅም ሊያገኙ እንደሚችሉ አንድ አዲስ የክሊኒካል የመጀመሪያ ጥናት ውጤት አስታውቋል። በዩናይትድ ስቴትስ ብሔራዊ የጤና ተቋም የተደረገው ጥናት እንዳመለከተው የጆንሰን ኤንድ ጆንሰን ክትባትን የወሰዱ ሰዎች የሞደርና ማጠናከሪያ ክትባት ከወሰዱ በኋላ የሰውነት የተፈጥሮ መከላከያ አቅማቸው 76 ጊዜ እጥፍ አድጓል። የፋይዘርን የማጠናከሪያ ክትባት ከወሰዱ በኋላ 35 ጊዜ እጥፍ ከሚያድርገው የተፈጥሮ መከላከያ ጋር ሲነጻጸር ከእጥፍ በላይ የሚባል መሆኑን አሳይቷል። አጥኚዎቹ ሁለተኛው የጆንሰን ኤንድ ጆንሰን ክትባትን የወሰዱ የሰውነት የተፈጥሮ መከላከያ አቅማቸው የሚያድገው በአራት እጥፍ ብቻ መሆኑን አመላክተዋል። ጥናቱ ይፋ የተደረገው የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አንድ የጆንሰን ኤንድ ጆንሰን እና ሌላ ሁለት የሞደርና ክትባትን እንደ ማጠናከሪያ ክትባት የመስጠቱን አስፈላጊነት መወሰን ይቻል እንደሆነ ለመነጋገር የሁለት ቀን ስብሰባ ካደረገ በኋላ ነው። በኮቪድ-19 ወረርሽኝ ምክንያት ባለፈው ዓመት ሳይካሄድ የቀረው ከአፍሪካ ስመጥር የፊልም ፌስቲቫሎች መካከል አንዱ የሆነው ፓን አፍሪካን ፊልም ፌስቲቫል በሳምንቱ መገባደጃ ዳግም በቡርኪና ፋሶ ይከፈታል። 52 ዓመታትን ያስቆጠረው በምህፃሩ ፌስፓኮ ተብሎ የሚጠራው ፌስቲቫል ዘንድሮ ወደ 30 ከሚጠጉ ሀገራት የመጡ ፊልሞች ይቀርቡበታል። የሲኒማ ባለሙያዎችና አፍቃሪያን ከአፍሪካና ከሌሎች ስፍራዎች ወደ ዋጋድጉ ያመራሉ። ሀገራቸውን በዘጋቢ ፊልም ዘርፍ ከወከሉት መካከል አንዱ የሆነው የቡርኪናቤው ባለሙያ ማሞኒ ሳኖ ነው። ኦመኒ በሌሊት የሴተኛ ዳሪነትን ስራ የሚሰሩ ሴቶችን ልጆች ስለሚጠብቁ ሞግዚቶች የሰራውን ፊልም ለማሳየት ተሰናድተዋል። የፌስቲቫሉን ታላቅነት ያወሳው የፊልም ባለሙያ በፌስቲቫሉ ላይ ፊልሙ መታየቱ ከአፍሪካ አልፎ በመላ ዓለም እንደመታየት መሆኑን ጠቁሟል።
ሰላም ለዜናው አመሰግናለሁ። ያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @ቪኦኤ አማሃሪክ ብላችሁ ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ታላቁ የአፍሪካ ሩጫ በየአመቱ በዋሽንግተን ዲሲ የሚካሄድ ትውልደ ኢትዮጵያውያንና አፍሪካውያንን ለማቀራረብ ታስቦ የተሰናዳ ዝግጅት ነው። በኮቪድ-19 ስርጭት ምክንያት ባለፈው አመት ያልተካሄደው ይህ የስፖርትና በጎ አድራጎት ዝግጅት የፊታችን ቅዳሜ ረፋድ ላይ የሚከናወን ሲሆን በርካታ ሰዎች በውድድሩ ለመካፈል ተመዝግበዋል። ሀብታሙ ስዩም ምሽቱን የዝግጅቱ አዘጋጅ የሆኑትን ዶክተር ጋሻው አብዛን አግኝቶ አነጋግሯቸዋል። ከስፖርት የተሻገረ ያለው ዝግጅት ያነጋባቸውን አላማዎች ከሚያስረዱበት ይጀምራል።
ይህ ዝግጅት ከሩጫ በላይ ነው። በተለያዩ ምክንያቶች ሶስት አላማዎች ነው ያሉት። የመጀመሪያው አላማ የትኛውም ሀገር የተለያዩ ማህበራዊ፣ ባህላዊ፣ ሃይማኖታዊ ሀብት አለውና እኛም ሀገር አትሌቲክስ ወይም ሩጫ አንድ ሀብታችን ነው የምንቆጥረው እና እሱን ተንተርሰን በዋነኛነት ቁጥር አንድ ትውልደ ኢትዮጵያውያንን እና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የሚዘጋጅ ዝግጅት ነው። በቁጥር አንድ አላማው ኢትዮጵያውያኖችንም ሆነ ሌሎች አፍሪካ ወንድምና እህቶቻችንን። በሁለተኛነት ደረጃ እዚህ ሀገር ተወልደው ያደጉ ህጻናትን ወደ ባህላቸው፣ ወጋቸው፣ ወደ ሀገራቸው የበለጠ ለማቀራረብ የበለጠ ያልኩበት ምክንያት እንግዲህ ወላጆች በተለያየ መንገድ የራሳቸውን የሆነ ጥረት ያደርጋሉ። ከዛ ደግሞ ባሻገር ከተለያየ የዚህ የአሜሪካ ግዛት የሚመጡ ለምሳሌ ከአትላንታ ሚችገን የሚመጡ አሉ፣ ከዳላስ የሚመጡ አሉ፣ ኮሎራዶ የሚመጡ አሉ እና ከነዚህ አይነት የመጡ ህጻናት ጋር አንድ ላይ ሆነው የማውራት የልምድ መቀያየር እድሉን ይሰጣቸዋል። ሶስተኛው ደግሞ በየአመቱ እንደምናደርገው ከዚህ ዝግጅት የሚገኝ ከገቢው የተወሰነ ድርሻ ለበጎ አድራጎት ድርጅቶች ይደረጋል እና በዚህ አመት ከእያንዳንዱ የሚገባው ተመዝጋቢ ክፍያ $5 ለመሰረት መብራቴን አምባሳደር አድርጎ ለሾመው የልብ ህሙማን እና የህጻናት መርጃ ድርጅት ድጋፍ ይደረጋል። አብጣም
የዘንድሮ ዝግጅት ይዘቶች ምንድን ናቸው? የቶቹ ታዋቂ ሰዎችስ ይሳተፋሉ? ከዚህ በፊትም የተለያዩ ታዋቂ ሰዎች መሳተፋቸውን ታሳቢ በማድረግ ነው።
በተለየ ለየት የሚያደርገው ምንድን ነው? በሁለት መንገዱ ነው። አንደኛ የህፃናቶቹ ዝግጅት ሰፋ ብሎ በሚካሄድበትን እንዲሆን ጥረት አድርገናል። ሁለተኛ ደግሞ ሀብታሙ እንደምታውቀው ትላልቅ ስሞች ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ስሟን ያስጠሩ ጀግኖች እዚህ ሰሜን አሜሪካ በተለያየ ግዛት በተለያየ ምክንያት እየኖሩ የሚገኙ አሉ። እንደነ ሚሊዮን ወልዴ፣ ኃይሉ መኮንን ያሉ ሯጮችና ሙሉጌታ ወንድሙ ያሉ ሯጮችና ለእነሱ አይነት ሯጮች ብዙ ከሕፃኑ በፊት ከሕፃናቶቹ በኋላ ከፊት ለፊት ሆነው የሚወዳደሩበትን ዝግጅት አለ። ያ ዝግጅት እኚህ የቀድሞ አትሌቶችን ለማሰብ፣ ለማክበር እና ምስጋና ለማቅረብ በሚል የሚካሄድ ነው። ስመጥር የሆኑ አትሌቶች ናቸው። ከ25 በላይ ስመጥር የሆኑ በጠቅላላ ግን በዚህ በሩጫ ዓለም ውስጥ ሕይወታቸው ያለፈ 54 በስማቸው የተሰራ ቁጥር አለ የሚሳተፉበትን ዝግጅት የሚሆነው። ከዛ ደግሞ ሶስተኛ ከአዲስ አበባ ድረስ ቁጥር ይብለቻ የኦሎምፒክ ምክትል ፕሬዚዳንት ብርሃን አድሬ የሚገኙበት እነ ገንዘቤ ዲባባ፣ ስለሺ ስህን፣ ደራርቱ ቱሉ በዋና ክብር እንግዳነት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ጨምሮ ሌላ በርካታ ሰዎች የሚገኙበት ዝግጅት ነው የሚሆነው። ይሄ ለየት ያደርገዋል። ሀብታም፣
የተለያዩ መልእክቶች ደምቀው እንዲሰሙበት የሚፈለግ አይነት ዝግጅት ይመስለኛል። በዘንድሮ ዝግጅት ምን አይነት መልእክቶች የበለጠ እንዲጎሉ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲነጋገሩባቸው እንዲወያዩባቸው ትፈልጋላችሁ? በዚሁ አጋጣሚ የሚገናኙ ሰዎች
በጣም ጥሩ ጥያቄ ነው። መሪ ቃላችን አብሮነት መሻል ነው የሚል ነው። አብሮነት መሻልን በብዙ መንገዱ ልናየው ይችላለን። በኢኮኖሚው፣ በባህሉ፣ በሃይማኖቱ፣ በፖለቲካው አብሮነት መሻል ነው ብለን እናምናለን እና በዛ ዙሪያ ላይ ነው እንደ መሪ ቃል ሆኖ እያጠነጠነ እና እኛም በህዝቡ ዘንድ የመነጋገሪያ ርዕስ ሆኖ መታሰብ እንዲችል ታስቦም ደግሞ ወደ ተግባር የሚሻገርበትን መንገድ እንዲያገኝ የምናለመውና ተስፋ የምናደርገው።
የዘንድሮ ውድድር የኮቪድ-19 ድባብ ባልጠፋበት ሁኔታ ነው የሚደረገው። ልዩ የጥንቃቄ እቅዶችስ አሏችሁ ወይ? በተሳታፊዎች ቁጥር ላይ ምን አይነት ጫና ፈጠረ?
በመጀመሪያ ደረጃ የዋሽንግተን መንግስት እንደዚህ አይነት ጋዘሪንግ በምናደርግበት ጊዜ ቁጥሩን ገድቦታል፣ የምናሳትፈውን ተሳታፊዎች ቁጥር። በሁለተኛነት ደግሞ እኛም ተሳታፊዎች በሚችሉ መንገድ ማስክ እንዲያደርጉ ከዛ በተረፈ ደግሞ ሳኒታይዘሮችን በመጠቀም የበኩላችንን ጥረት እናደርጋለን።
በዋዜማው የሚደረግ የምስጋናና የሽልማት መሰናዶ ስለመኖሩም ሰምተን ነበረ።
ታላቅ አፍሪካ ሩጫ አላማው ያለንን ሀብት ተጠቅመን የተለያዩ አላማዎችን ማሳካት ነው። ከዛ አንዱ አካል የሆነው ምንድን ነው ኢምፓክት አዋርድ የሚባል አለን። ኢምፓክት የሚለውን በአማርኛ ኩሌታው በእኛ አይምሮ ውስጥ ያለውን ህሳቤ መግለጹ በአርአያነት፣ በስኬታማነት ወይም በተነሳሽነት ወይም
በመልካም ተጽዕኖ ፈጣሪነት።
አላማው እንደ ሩጫው በሙሉ ያለን ሀብት ስል ለኢትዮጵያ በድርቅ የምንታወቅ ሀገርን ቀይሮ በሩጫ እንድንታወቅ ያደረገው አትሌቲክሱ ነው። አትሌቶቻችን ናቸው። እዚያም ደግሞ በአትሌቲክሱ መስክ የሚሆን በስነ ጥበቡ፣ በስራ ፈጠራ ዙሪያ እኛን ኢትዮጵያውያኖችንም ሆነ አፍሪካውያኖችን ያገዙ ያነሳሱ ተምሳሌት የሆኑ ሰዎችን አክብረን ለተለያየ ለተጨማሪ መልካም ስራ እንዲሰሩ ምስጋና የምናቀርብበት ፕሮግራም ነው። የዘንድሮ ተወዳዳሪዎች በሶስት ዘርፍ ነው፣ በስፖርት፣ በስነ ጥበብና በስራ ፈጠራ የሚሸምና ነገ ማታ ላይ። እንደሚታወሰው በመጀመሪያው ሩጫ ዝግጅት ዋዜማ ላይ ሶስት ሰዎች በእነዚሁ ዘርፎች ከስፖርቱ ኮማንደር አትሌት ደራርቱ ቱሉ፣ በስነ ጥበቡ አርቲስት ቴዲ አፍሮ ወይም ቴድሮስ ካሳሁን እና በስራ ፈጠራው ደግሞ ሚስተር ማርክ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች እና ሃይስኩሎች ላይ በቴክኖሎጂ ዙሪያ ስቲም ፓወር የሚባል ድርጅት ተሸልመዋል እና በዚሁም ዓመት እንደዚሁ ስማታ የሆኑ ትልቅ አስተዋጽኦ ያደረጉ ሶስት ሰዎች በዘንድሮ ዓመት ላይ ሽልማት ያገኛሉ።
እንደዚህ ያለ ዝግጅት ያውም በባህር ማዶ ለማዘጋጀት ትልቅ ፈተና፣ ትልቅ መሰናክል ያለው ይመስለኛል። ምን አይነት ፈተናዎች እስከዛሬ ድረስ ገጠሟችሁ? በምን ሁኔታስ ተፈቱ?
ሰሙ፣ እንግዲህ ይሄ ዝግጅት ወጣትና አዳጊ ዝግጅት ነው እና ብዙ እንትና ፈተናዎች አሉ። በተለይ ደግሞ በሰው ሀገር እንዳልከው ስላ ሰምርበታለሁ ያጋጠሙን ችግሮች አሉ፣ በርካታ አሉ። የሚፈታተኑም ነገሮች ቀላልም አይደለም። በጎ አድራጎት ድርጅት ተመስርተው የሚሰራ ድርጅትም ነው። ብዙ ልዘረዝር ይችላለሁ። በዋናነት ግን እዚህ ሀገር የሰው ኃይል ለምሳሌ ቮለንትሪዝም ወይም ደግሞ በጎ ፈቃድ አገልግሎት የምንለው በአማርኛ እጥረት አለ። ያንን ባህል ልናዳብር ይገባል እና ምናልባት ገና እያደገ ያለ ጉዳይ ሊሆን ይችላል፣ ግን ወደፊት በዛ ዙሪያ ላይ በዚህ ያንተንም ዝግጅት የሚያዳምጡ ሰዎች መደገፍ ከፈለጉ ባካችሁ ብዙ ሰዎች እንፈልጋለን በዚህ ዝግጅት ላይ እንድታግዙን ያሁንም ባይሆን ስለደረሰ የሚከተለው ላይ የሚል መልእክት ማስተላለፍ ሆነ እሱ ፈተና ነው። ቮለንተሮችን ወይም ደግሞ በጎ ፈቃድ አገልግሎት የሚሰጡ ሰዎችን ማግኘት ከብዙዎቹ አንዱ።
እጅግ በጣም አመሰግናለሁ ዶክተር ጋሻው አብዛ። ታላቁ የአፍሪካ ሩጫ በዲሲ ወይም ግራንድ አፍሪካን ረን የተሰኘውን ዝግጅት በተመለከተ ለሰጠህን ማብራሪያ በእጅጉ አመሰግናለሁ።
አመሰግናለሁ አልተሙ እኔም እግዚአብሔር ይስጥልኝ።
ፕሮግራማችን ከአሜሪካ ድምጽ ራዲዮ እንደቀጠለ ነው። ባለፈው አመት ከዚህ ዓለም በሞት የተለዩት የሎሬት ለማ ጉያ ስራዎችን ለመዘከር የፋውንዴሽን ማቋቋማቸውን ቤተሰቦቻቸው ይፋ አድርገዋል። በህይወት ያሉ የክብር ዶክትሬት የተሰጣቸው ሎሬት ለማ ጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያው ሰዓሊ ሲሆኑ ስራቸውን ለትውልድ እንዲተላለፍ የህይወት ታሪካቸውን አስመልክቶ የተጻፈ መጽሐፍ ተመርቋል። አባታቸውን ፈለግ መከተላቸውን የሚናገሩት ወይዘሮ ሰላማዊት ለማ በበኩላቸው ፋውንዴሽኑ የተቋቋመው የአባታቸውን አላማ ለማሳካት መሆኑን ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በህይወት ያሉ የክብር ዶክተሬት የተሰጣቸው ሎሬት ለማ ጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማ ጉያ በ92 ዓመታቸው ያረፉ ሲሆን እድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት ዕለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ አላማ ይናገራሉ።
ያው እንግዲህ የፋውንዴሽኑ አላማ ዋናው እሱን መተካት ነው። የሱ የጥበብ ስራው በአለም ዙሪያ እንዲሰራ ድሮም እሱ በህይወት ያለ ያሰራ ስለነበረ ይጥር ስለነበረ ከተለያዩ ሀገሮች ጋር ካልቸራል ኤክስቼንጅ ያደርግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራልና የሱ የጀመረው ነገር ማስቀጠል በሚለው ነው።
ሎሬት ለማ ጉያ በህይወት ያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት።
የተመረቀ ያለው የሱ የህይወት ታሪኩን አስመልክቶ ራሴ የጻፈው ነው እና በዛ ውስጥ የሱ የፖለቲካ መለካከቱን የኖሮውን ኑሮ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። እኛ ለሚቀጥለው ለልጆቹና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው።
የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማ ጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ፣ የልጅ ልጆቻቸውም እንደዚሁ ያረጋሉ፣ እናም ተተኪ አፍርተዋል ብለዋል። ሎሬት ለማ ጉያ ሐሳባቸውን የህዝባቸውን ችግር ያኗኗር ዘይቤ ወግና ባህል በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው።
በእውነቱ ይሄ ለክቡር ዶክተር አርቲስት ለማ ጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ አርአያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው።
የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፎ ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው።
ስራቸው ለየት ምሉበትና ስማቸው የሚነሳበት በቆዳ ላይ ሰይል በማሳል ነው የሚታወቁት። ይሄ እንደ አገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የትም ሀገር የማይገኝ ተወዳዳሪ የሌለው ስራ ነው። የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝን በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው የእሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው። በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥቷል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው። እሳቸው በሀገር ወዳድነታቸው ይታወቃሉ። ማንነታቸውን እያከበሩ እያሰፉ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉና በዚህም ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸውና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይገባቸዋል በሚል ነው። እንግዲህ እሳቸውን ብቻ አይደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን። ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ።
በሎሬት ለማ ጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት፣ አጫጭር ስልጠናዎችና መደበኛ ትምህርት የሚሰጥበት እንደሆነ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ሰናዶችን የአየር ብክለትን የሚቆጣጠር አንድ ቴክኖሎጂ ያስተዋውቀናል። ዮዲት በቀለ ስታንቶን ነዋሪነቷ በእንግሊዝ አገር ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና በአውሮፓ ላሉ ትላልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ሲሆን ዮዲት ለዚህ ፈጠራዋ መነሻ የሆናት የመጀመሪያ ልጇ የነበረባት የአስም ችግር እንደሆነም ትናገራለች። ኤደን ገረመው ዮዲትን አነጋግራ ተከታዩን አሰናድታለች።
ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች።
ልጅ ሆኜ አዲስ አበባ ነበርኩኝ። ያን ኮሚኒቲ ሄድ ነበረ። ከዛ ወደ ሚሽገን ሃይ ስኩል ገባሁና ሃይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ 14 ዓመቴ ላይ የሃይ ስኩል አስተማሪ ኮምፒውተር የተወሰነ ካካ ምናምን አየኝና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው። እና ፍሪ ፔሪየድ ሰጡኝ። ስለዚህ ከ14 ዓመቴ ጀምሮ የፕሮግራሚንግ የሞካከርኩ ነበረ። ጌም ስራ ነበር ምናምን ነው። በቃ ይኸው ፍቅር ያዘኝ ከኮምፒውተር ጋር። ከዛ በኋላ እንደምንም ብዬ እንግዲህ ናይንቲስ ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኩኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ።
ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር። የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት፣ ይሄ የግል ተሞክሯ ታዲያ ኦፕን ሴንሰርስ ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል።
መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበረ፣ ሲቪር ነበር እና ብዙ አታክ ይኖርባታል። ሆስፒታል አስገባት ነበር፣ ያመላልሳት ነበር እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜይ ቢ አዝማን ሽገር እያደረገ ነው ወይ ጥያቄ ነበረኝ በልቤ። እና ሴንሰሮች ማድረግ ጀመርኩኝ ከቤቴ ጀርባ እና ያንን ዴታውን፣ ያው ስራዬ ስለሆነ ዴታውን እያየሁ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመርኩ፣ ሌላ ሰዎች ኢንትረስት ካላቸው ብዬ። ነበራቸው የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለነሱ ደግሞ እንዲቀላቸው ሰዎች እንዲቀላቸው ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት ብዙ ሪል ስቴት ያላቸው ሰዎች እንደው ለኛም እስቲ እርጅን ግን የ ኮፕ ኢንተርኔት ላይ ፐብሊሽ ማይደረግ ሳይሆን የራሳችን በፕራይቬት እና ፕራይቬት ዴታችን ስለሆነ እስቲ አናሊቲክስን ሰሪልኝ በዚህ ሴንሰሮቹ ያው አንድ አይነት ናቸው ሌሎችም ሴንሰሮች እንፈልጋለን ምናምን ማለት ተጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው ይሄን ያህል በፕላን አልነበረም ቀስ እያለ ተጀመረ ከዛ ተስፋፋ አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርት አሜሪካ ናቸው ነው
ኦፕን ሴንሰርስ ላለፉት 4 አመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያ ሶፍትዌሮችን በመቅጠምና መረጃዎችን በማስተባበር የሚሰራ ተቋም ሲሆን በቅርቡ $4 ሚሊዮን መዋለ ንዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው ዮዲት በተለይም ኮቪድ-19ን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች
ከኮቪድ-19 ደግሞ ጣው አብዱ ነገሮች አሉ። ሰዎች በጣም እየታመሙና እየሞቱ ነው። ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ አደረገዋል። ትንሽ ሁሚዲቲ ሃይር የሆነ አየር ኮቪድ በ7% ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፈረንስ አለው። ይህ ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፕሮጀክት ላይም አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም ለምሳሌ 100 ሰዎች ካሉ ኦፊስ ውስጥ 25 ሰዎች መግባት ይችላል ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከ5ቱ በላይ እንዳይሄድ ፕሮጀክቶች አቀረብን አሁን አዶፕት ያደረጉት ነው
ዮዲት የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩት ታበረታታለች
ስፔሲፊክሊ የኮምፒውተር ፊልድ ብዙ ሴቶች የሉበትም የኖሌጅ ወይም የአቅም ጉዳይ አይደለም ግን አለ ፐርሰፕሽን እንግዲህ ወንዶች ነው የሚታዩት ፊል ለፊት ይመስለኛል ብዙ ሴቶች አይመርጡትም ሌላ እነሱን የሚመስል ሰው አዩ እና ይሄ በቃ የነርድ የሆነ ሰው ማነጋገር የወንድ ነው ብለው አያቱም ለነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም ማይችሉት ነገር አይደለም በጣም ነው ጥሩ ፊልድ ነው ብዙ ስራዎች አሉ ብዙ ስራዎች ኦፖርቹኒቲዎች አሉ ጥሩ ክፍያ አለው ሞር ሴቶች ከሀገራችን ቢጀምሩ ደስ ይለኛል አይ ኖ ኢኒሽቲቭዎች አሉ ወጣቶች ሴቶችን በዛ ፊልድ ለማስቀባትና ለማስተማር ሞር ሴቶች ቢመርጡ ደስ ይለኛል።
በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስተዋሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ያዝናቸው ዝግጅቶች እነዚህ ነበሩ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ፕሮግራሙን በመምራት የቆየሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን እንዲሁም በትዊተር ገጻችን @voaamharic በማለት ልታደርሱን ትችላላችሁ። ንጉሱ ታምሬ የመሰነባበቻ አንድ ሙዚቃ ከስቱዲዮ ይጋብዘናል። የነገ ሰው ይበለን። መልካም ምሽት።
ይፈነ